socodsiinayo idin leh sida
እንደምን አመሻችሁ የጋቢና ቪ አድማጮች የዕለተ አርብ ጳጉሜ 5 2013 ዓ.ም ምረት የአዲስ አመት ዋዜማ ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምሯል። እንኳን ለ2014 የዘመን መለወጫ በዓል በሰላም አደረሳችሁ። በምሽቱ ዝግጅታችን አሮጌው አመት እንዴት እንዳለፈና የዘንድሮ አዲስ አመት በዓል አከባበርን የሚቃኙ ዝግጅቶችን ወደ እናንተ እናደርሳለን። ከነዚህ ማከል
ስመኝሽ አድማጮች እንኳን ለአዲስ አመት ዋዜማ ደረሳችሁ። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬሽ ትላንት ሐሙስ ከኤኤፍፒ የዜና አውታር ጋር በነበራቸው ቆይታ የጽንፈኛው የታሊባን ቡድን በአፍጋኒስታን ተመልሶ ስልጣን ላይ መውጣቱ በአፍሪካ ሳህል ሀገራት ያሉ እስላማዊ የጂሃድ ታጣቂ ቡድኖችን ያበረታታል ብለው እንደሚሰጉ በመናገር በቀጠናው ያለው የደህንነት ስርዓትን ማጠናከር ያስፈልጋል ብለዋል። በአፍጋኒስታን የሆነው ነገር በሳህል አካባቢ በስነልቦና ላይ የሚያሳድረው ጫና ያሰጋኛል ያሉት ጉቴሬሽ አያይዘውም እነተኛ አደጋ አለ፣ እነዚህ አሸባሪ ቡድኖች ከጥቂት ወራት በፊት ያልነበራቸው አይነት መነቃቃት ሊፈጥርላቸው ይችላልም ብለዋል። አክለውም በሳህል ያለው የደህንነት ፍስራት ማነቃቃት ያስፈልጋል፣ ምክንያቱም ድጋፍ የሚያሻው ደካማ ክፍል ስለሆነ ነው ብለዋል። ጉቴሬሽ ማሊ፣ ቡርኪና ፋሶና ኒጀር ብቻ ሳይሆኑ የጂሃዲስት ቡድኖቹ አሁን ላይ በአይቮሪ ኮስትና ጋናም መስፋፋቱ ይታያል ብለዋል። ጉቴሬሽ ለስጋታቸው መነሻ የሆናቸው ፈረንሳይ ወታደሮቿን ለመቀነስ ማሰቧና ቻድም በቡርኪና ፋሶ፣ ኒጀርና ማሊ ድንበር ላይ ያሉ ወታደሮቿን ለማንሳት መፈለጓ ነው። የሚያሰጋኝ ይሄ ነው። በአፍሪካ ጸረ ሽብርተኝነት የሚዋጋ ቻፕተር 7 ኃይልን መጠቀም የሚፈቅድ በተባበሩት መንግስታት የጸጥታ ምክር ቤቱ ፈንድ የሚለቀቅለትና ስጋቱን የሚቆጣጠር አካል ያስፈልጋል ብለዋል። እንደ አውሮፓ አቆጣጠር በመስከረም 11 2001 ዓ.ም በኒውዮርክ መንትዮቹ ተብለው በሚታወቁት ህንጻዎች ላይ በአሸባሪዎች በደረሰውና የ2900 96 ሰዎችን ህይወት የቀጠፈው 9/11 በመባል የሚታወቀው አደጋ ዘንድሮ 20ኛ አመቱን ይዟል። ይሄ ጥቃት ዩናይትድ ስቴትስ በአፍጋኒስታን 19 አመት ከ10 ወራት ከ3 ሳምንታት እንዲሁም ከ2 ቀናት እንድትቆይና 2325 አሜሪካውያን ወታደሮችን እንድታጣ እንዳደረጋትም የአሜሪካ የደህንነት ቢሮ ያስታወቀ ሲሆን የምን ያህል ሲቪሎች ህይወት እንዳለፈ ግን ማንም አያውቅም። በነገው ዕለትም ፕሬዝዳንት ጆ ባይደን አደጋው በደረሰባቸው 3 ቦታዎች ላይ ተገኝተው ይዘክራሉ። በመጨረሻም የኮቪድ-19 ዜና፣ የዓለም የጤና ድርጅት የአፍሪካ ዳይሬክተር ትላንት ሐሙስ በሰጡት መግለጫ በአፍሪካ የአዲስ የኮቪድ-19 ተቃላጆች ቁጥር ባለፈው ሳምንት ውስጥ በ23 ከመቶ መቀነሱን አስታወቁ። ቁጥሩ ካሻቀበበት ካለፈው ሐምሌ ወር ጀምሮ ባለፉት 8 ሳምንታት ውስጥ በዚህ መጠን ሲቀንስ ይህ የመጀመሪያው ነው ብለዋል። የጤና ድርጅት ኃላፊው ማች ሺድሶ ሞኦቲ የወረርሽኝ መጠኑ መቀነሱ ጥሩ ቢሆንም አዲሱ የዴልታ ቫይረስ ዝርያ ቁጥር መጨመሩ ችግሩን ያባባሰው ሲሆን የሶስተኛው ዙር የኮቪድ-19 ወረርሽኙ ግርሻ ሂደትም ከተገመተው በላይ ዘለግላለ ጊዜ እንዲቆይ እንደሚያደርገው ይጠበቃል ብለዋል። ኃላፊው አጨምረውም አፍሪካ ወረርሽኙ ከተጀመረበት ጊዜ አንስቶ 2000 ሰዎች የሞቱበትን አሳዛኙን የኮቪድ-19 ወቅት አሳልፋለች ብለዋል። የአፍሪካ በሽታ መቆጣጠርና መከላከል ማዕከል እንዳስታወቀው ደግሞ በአህጉሪቱ ሙሉውን ክትባት የወሰዱ ሰዎች 3% ብቻ ናቸው። በሌላ በኩል የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን አዲሱ የኮሮና ቫይረስ የመቆጣጠር እቅዳቸውን ትላንት ከሰዓት በኋላ በዚህ በዩናይትድ ስቴትስ ይፋ ያደረጉ ሲሆን ትምህርት ቤቶች እንደማይዘጉ ማስታውቀዋል። የሀገሪቱ ምጣኔ ሀብት እንዲያገግም ድጋፍ እንደሚያደርጉ፣ ምርመራ እንደሚጨምር፣ የአፍና የአፍንጫ መሸፈኛ ጭንብሎችም ግዴታ እንደሚሆኑና ሶስተኛ ዙር ክትባት እንዲሰጥ እንዲሁም የኮቪድ-19 ህሙማን እንክብካቤ እንዲሻሻል የሚያደርጉ ዝርዝሮች ያሉበትን እቅዳቸውን ነው ይፋ ያደረጉት። አድማጮች ለምሽቱ ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ዋሽንግተን ዲሲ።
እያዳመጣችሁት ያላችሁት የጋቢና ቪኦኤ የአዲስ አመት መዳረሻ ልዩ ዝግጅታችንን ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምጽ ራዲዮ መገናኛ ሞገዶች በተጨማሪ በሬዲዮ ቴሌቪዥን መተላለፍ ጀምሯል። ኢትዮ ሳት ላይ ታገኙናላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አምሃሪክ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እናልፋለን። ኢትዮጵያውያን እየተሰናበቱት ያለው 2013 ዓመተ ምህረት በብዙ ፈታኝ ሁነቶች የተሞላ ነበር። አመቱ ላለፉት 10 ወራት በሰሜን ኢትዮጵያ እየተካሄደ ያለውን ጦርነት ጨምሮ በርካታ ግጭቶች፣ ኮቪድ-19 ወረርሽኝ፣ የዋጋ ግሽበትና ተፈጥሯዊ አደጋዎች የተስተናገዱበት ሆኖ አልፏል። እነዚህ ተግዳሮቶች ምን ይመስላሉ? በመጪው 2014ስ ምን ይጠበቃል? ስል የፖለቲካ፣ የሃይማኖት፣ የኢኮኖሚና የጤና ባለሙያዎችን አነጋግር ያለው ቀጥሎ ይቀርባል። 2013 ለብዙ ኢትዮጵያውያን ከየትኛውም ጊዜ የላቀ ፈታኝ አመት ሆኖ ያለፈ ነው። የትግራይ ክልልን ያስተዳድር በነበረው ህወሓትና በፌደራል መንግስቱ መካከል በተፈጠረ የፖለቲካ ውጥረት የጀመረው አመት ወደ ጦርነት ተሸጋግሮ የበርካቶች ህይወት የተቀጠፈበት፣ ንብረት የወደመበትና በሚሊየን የሚቆጠሩ ሰዎች ተፈናቅለው እርዳታ የሚጠብቁበት አመት ሆኖ አብቅቷል። በተጨማሪም በመላ ሀገሪቱ የሚያገረሹ ግጭቶች፣ ዓለምን የሚያምሰው የኮቪድ-19 ወረርሽኝና በየጊዜው እያሻቀበ የሚሄደው የዋጋ ግሽበት ግለሰቦችን፣ ተቋማትንና ሀገርን እየፈተኑ ይገኛሉ። ይህን መነሻ አድርገን 2013 እንዴት አለፈ ስንል ካነጋገርናቸው ምሁራን መካከል የፖለቲካ ሳይንስና ዓለም አቀፍ ግንኙነቶች መምህርና ተንታኝ የሆኑት ፕሮፌሰር ብሩክ ኃይሉ ኢትዮጵያ በውስጣዊ ችግር ብቻ ሳይሆን በውጭ ግንኙነትም የተፈተነችበት አመት ነበር ይላሉ።
በተባበሩት መንግስታት ሴክሬት ካውንስል 9 ጊዜ ኢትዮጵያ በተመለከተ በዝግና በክፍት ውይይት ተደርገዋል። በጎረቤት ሀገራትም ኢትዮጵያና ሱዳን አሁንም ቴንሽኑ በቦርደር ወሰን ጥያቄ አሁንም እንዳለ ነው። ይሄ ተግዳሮት ኦፕን የሆነ ጦርነት ባይገባም ቴንሽኑና ጫናው አሁንም እንዳለ ነው። ይህን ክትትል ያስፈልጓል። በ2014
አመቱን ከዘለቀው ጦርነትና ግጭት ጎን ለጎን በ2013 ዓመተ ምህረት ለኢትዮጵያኖች ከባድ የነበረው የኢኮኖሚ ቀውስና እያሻቀበ የሚሄደው የኑሮ ውድነት ነው። ሙያዊ አስተያየታቸውን የጠየቅናቸው የገጠር ልማት አማካሪና የኢኮኖሚ ባለሙያዎች ማህበር ፕሬዚዳንት ዶክተር አምዲሳ ተሾመ ወደ አዲሱ 2014 ዓመተ ምህረት አብሮ እየተሻገረ ያለው ይህ የዋጋ ግሽበት ዋና ምክንያቱ ለግብርናና የፋብሪካ ምርቶች ትኩረት መነፈጉ መሆኑን ይገልጻሉ።
ወደ 2014 ይሻገራል ብለን የምናስበው አንዱ ችግር የዋጋ ግሽበት ጉዳይ ነው። ዋጋ ግሽበት የሚፈጠረው መኒ ሰፕላዩ ሲበዛና የብዙ ገንዘብ ጥቂት እቃን የሚያሳድግበት ሁኔታ ነው። ኢንፍሌሽን ተብሎ የሚነገረው ለምሳሌ የፐብሊክ ኤክስፔንዲቸር በሚበዛበት ሰዓት መንግስትን በግብርናውና በማኒፋክቸሪንጉ በበቂ ሁኔታ ምርት ካልመጣ ያው ዋጋ ግሽበት መፈጠሩ የማይቀር ነገር ነው። በተጨማሪ እንግዲህ ሌሎችም የተለያዩ ኢኮኖሚ አሻጫዎች ሊኖሩ ይችላሉ። ይሄ ከሞዴሉ ውጭ የሆኑ ብዙ ነገሮችም ሊኖሩ ይችላሉ።
ዶክተር አምዲሳ እንዳሉት 2013 የግብርና ምርትንም አደጋ ላይ የጣለ አመት ነው። በሚሊዮኖች የሚቆጠሩ አርሶ አደሮች በግጭቶች ምክንያት በመፈናቀላቸው ከዚህ ቀደም አምራች የነበሩ ገበሬዎች ዘንድሮ እርዳታ ጠባቂ ሆነዋል። በተደጋጋሚ በአማራ፣ በአፋርና በትግራይ ክልሎች የተከሰተው የአንበጣ መንጋ እንዲሁም የተለያዩ የጎርፍ አደጋዎች በእርሻ ምርቶች ላይ ጉዳት አድርሰዋል። ዶክተር አምዲሳ ግን ይህ ብቻ አይደለም ይላሉ።
እኔ ግብርናው ያው እንደሚናውቀው በጣም ወደ ኋላ እየቀረ የአሰራረስ ዘዴ ይዘን ያለ ነው። 70-80% የሚሆነው ሩራል ህብረተሰቡ ብዙም ኑሮ ከፍ ያላለበት እና ከስምንት ሚሊዮን የሚበልጥ ህዝብ ደግሞ በዚህ በሴፍቲኔት ፕሮግራም ታቅፎ ያለበት ሁኔታ ነው እና ያ ሁኔታ እያለ አርበን በያዝ የሆነ አይነት ኢንቨስትመንት ነው አሁን ያለው። 15% የማይሆን ህብረተሰብ ያለበት ከፍተኛውን ኢንቨስትመንት ለማለና ይውላል። ያ ደግሞ ፑል ፋክተር ይሆናል። ወደዚህኛው ከገጠር ጉልበትን ወደዚህ እያመጣ የእርሻ ጉልበት አለን የምንልበት ሁኔታ ላይ እንኳን አይደለንም። በአብዛኛው ወጣቱ ወደዚህ ወደ ከተማ እየወጣ ነው። ወደ ገበሬውን ሄደሽ በአሁኑ ሰዓት እየዞርሽ ብታይ የሚያርሰው ግን የራሱ በጣም ከፍ ያሉ ሰዎች ናቸው እርሻ ላይ የተሰማሩት እና ወጣቱም እዛው አካባቢ ግብርናው ላይ እንዲሰማራ የማድረግ ሁኔታ መፈጠር አለበት የሚል ምታል።
ዋጋ ንረትን ለመቆጣጠር መንግስት እንደ የምግብ ዘይት፣ ስኳር፣ ሩዝና ስንዴ የመሳሰሉ መሰረታዊ የምግብ ሸቀጦች ላልተወሰነ ጊዜ ከቀረጥ ነጻ ሆነው እንዲገቡ አድርጓል። ለስድስት ወር ተፈቅዶ የነበረው ያለ ውጭ ምንዛሬ ወይም ፍራንኮ ቫሉታ ሸቀጦችን የማስገባት ፈቃድም ለተጨማሪ ስድስት ወራት ተራዝሟል። እነዚህ ውሳኔዎች በግዚያዊነት ገበያውን ከማረጋጋት አንጻር ጠቀሜታ ቢኖራቸውም በመጪው አዲስ ዓመት ግን መንግስት ትልቅ የቤት ስራ እንደሚጠብቀው ዶክተር አምዲሳ ያሰምሩበታል።
እኔ በአንደኛ ደረጃ በግብርናው እና በማንፋክቸሪንጉ ላይ እና ሁለት ሶስተኛ ደረጃ ደግሞ የትራንስፖርት ሴክተሩ ምርቱን ከአንድ ቦታ ወደ አንድ ቦታ የሚያደርሰው የትራንስፖርት ሴክተሩ ስለሆነ ቅደም ተከተሉን ይዞ በእነዚህ ሶስቱ ላይ ከፍተኛ የሆነ ኢንቨስትመንት ተደርጎ ምርት አድጎ ምርቱ ደግሞ በጊዜ ለህዝቡ መድረስ እንዲችልም ደግሞ ትኩረት ሰጥቶ ቢሰራ ሁኔታዎች ይሻሻላሉ ብዬ እገምታለሁ። በእርግጥ እነዚህ ከእኛ ሞዴል ውጭ የሆኑ የተለያዩ የኢኮኖሚ ትኖቹን በአድሚኒስትሬቲቭ ሜዥርም አስተዳደራዊ እርምጃ መውሰድ ይቻላል። መንግስትም ያንን እያደረገ ነው።
በእነዚህ ተደራራቢ ችግሮች እየተፈተነ ባለ ህብረተሰብ ላይ ኮቪድ-19 ወረርሽኝም እየተወ ያለው ጠባሳ ቀላል የማይባል ሆኖ ሳለ ህብረተሰቡ ያጋጠመው በፖለቲካውም ሆነ በበሽታው ዙሪያ የሚሰራጩ የእውነተኛና ሐሰተኛ መረጃዎች መደበላለቅ 2013 በርካቶችን ለአይምሮ ጭንቀት አጋልጧል ያሉን ደግሞ የአይምሮ ጤና ባለሙያ የሆኑት ማዓዛ መንክር ናቸው።
በየጠዋቱ ስንሰማቸው የነበሩት ግጭት፣ ጦርነት፣ ሞት፣ እነዚህ መፈናቀል ናቸውና ቀላል አልነበሩም። በማህበረሰብ ውስጥ ትሮማቲክ ኤክስፒሪየንስ ነው እያሳለፍን ያለ ነው። ስቲል አላለቀም። ገና አሁንም እዛው ፍንትኑ ችግር ውስጥ ነው ያለ ነው ማለት ነው። እና ያ ደግሞ በሰው ውስጥ በጣም ብዙ ፍርሃት፣ ደግሞ ነገ ምን ይፈጠር ይሆን፣ ደግሞ ነገ ምን እንሰማ ይሆን የሚል እና የምንሰማቸው ነገሮች ደግሞ እየተሻሉ እየተስተካከሉ ሳይሆን እየባሱ ዘግናኝ የሆኑ ግፎች የሚፈጸሙበት እና በጣም በሁሉም ውስጥ በቃ በፍርሃት እንድንኖር በጭንቀት በጥርጣሬ ውስጥ እንድንሆን ያደረገን ጊዜ ነበረ 2013 ማለት ነው።
ሀገርን ከዘርፈ ብዙ ችግሮች ለማላቀቅና ዘላቂ ሰላምም ሆነ ልማት ለማምጣት የአእምሮ ጤና ከአካላዊ ጤና እኩል አስፈላጊ ነው። ታዲያ በርካታ ችግሮችን አዝሎ ወደ አዲሱ 2014 ዓ.ም የሚሻገረው ማህበረሰብ የአእምሮ ጤናውን በምን መልኩ መጠበቅ ይችላል?
በተለይ አሁን ሀገራችን ላይ ያለው በጣም ብዙ የተዛቡ መረጃዎች አሉ። እነዛ መረጃዎች እንዳልኩት ደግሞ ምንድን ነው አእምሯችን ይቀበላቸዋል። ስለዚህ አንዱ የአእምሮ ጤንነት የምንጠብቀው የምናየውንና የምንሰማው ነገር በጥንቃቄ መምረጥ፣ ልክ ለጤና ለሰውነታችን ምግብን መርጠን እንደምንወስድ ሁሉ ከነ ቆሻሻው ከነ ምናምኑ እንደማንወስድ ሁሉ መረጃንም እንደዛው መምረጥ። ብዙ ሰው ደግሞ እንደ ኮፒንግ መካኒዝም የሚጠቀምበት ጥሩ ነገር አለኝ ሀገር ውስጥ ወደ ቤተ ክርስቲያን በመሄድ በጸሎት በምልጃ። እንደገና ደግሞ ትልቁ የኛ አሴታችን ምንድን ነው ማህበራዊ ትስስራችን ጥሩ ነው እና ሁሉም ሰው በየቤቱ ይዞ ቁጭ አይልም፣ ቅርብ ለሆነው ሰው ያጋራል፣ ይነጋገራል። ይሄ ደግሞ ተስፋ ደግሞ ብልጭ እንዲልልሽ ያደርጋል።
በኢትዮጵያ ዘርን ሃይማኖትንና ማንነት ላይ ያተኮሩ ግጭቶችን ለማስቆም ሲንቀሳቀስ የቆየው የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች በጳጉሜ ወር ለአምስት ቀናት ሀገር አቀፍ ጸሎት እንዲካሄድ ማወጁን ተከትሎ የሁሉም ሃይማኖት አማኞች እንደየእምነታቸው ለአምስት ቀናት ጾምና ጸሎት ሲያካሂዱ ቆይተዋል። የጉባኤው ሰብሳቢ ሊቀ ትጉሃን ቀሲስ ታጋይ ታደለም እነዚህ ቀናት ህብረተሰቡ ልቡን ለእርቀ ሰላም እንዲከፍት ያደርገዋል ይላሉ።
ትልቅ አስነዋሪ ተግባራት ተፈጽሟሉ። ቤተ እምነቶቿን በእንደዚህ አይነት መልክ የጦር አውድማ ሲሆኑ ማየት፣ የእምነት መሪዎቿ በጠራራ ፀሐይ ሲታረዱ ሲሰዉ መመልከት፣ በአንድም በሌላም መንገድ ወንድም በወንድሙ ላይ ኢትዮጵያዊ በኢትዮጵያዊ ላይ ሲጨክን ሲጨካከን ሲያፈናቅል ሲገዳደል ማየት እጅግ የሚያም ከመሆኑ አንጻር ይህንን ያገናዘበ እግዚአብሔር ምሕረት እንዲያደርግልን፣ እርቅ እንዲያደርግልን፣ ይቅርታ እንዲያደርግልን ተንበርክከን ለምን ብለን ይህንን አዋጅ ታውጇል።
ፈተና የበዛበትን 2013ን አልፎ ወደ አዲሱ 2014 ዓ.ም ለመሻገር የጠፉትን ነገሮች በማስተዋል ማለፍ ያስፈልጋል የሚሉት ሊቀ ትጉሃን ቀሲስ ታጋይ በአመቱ ተስፋ ሰጪ የነበሩ እንደ ህዳሴ ግድብ ሙሌት አይነት ህዝብን አንድ የሚያደርጉ ክንዋኔዎችም እንደሚያስፈልጉ ያሰምሩበታል።
2014 በተለይ እነዚህ ትልቅ ተግዳሮትና ፈተና ሆኖ ያሳለፍናቸው ጉዳዮችን አርመን ቤተ እምነቶች በፍጹም የሚከበሩበት አባቶች የሚታፈሩበት ሁሉ በማንነቱ ምክንያት የማይፈናቀልበት በማንነቱ ምክንያት የማይሞትበት በማንነቱ ምክንያት በደል የማይፈጸምበት በኢትዮጵያዊነቱ ብቻ ኮርቶ የሚኖርበት ኢትዮጵያ እንድትሆን እንጠይቃለን።
እነዚህን ፈተናዎች ያስተናገደውን 2013 ዓመተ ምህረት ልንሰናበተው የሰዓታት ድሜ ብቻ ቀርቶናል። ብዙዎችም አዲሱ 2014 ዓመተ ምህረት የርቅና የአንድነት ዓመት እንዲሆን ተመኝተዋል። እኛም አዲሱ ዓመት የሰላምና የፍቅር ይሁን እንላለን። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የተከታተላችሁት ያላችሁት ጋቢና ቪኦኤ ነው። የአዲሱን ዓመት ዋዜማ ከኛ ጋር ስለምታሳልፉ እናመሰግናለን። በኢትዮጵያ ቁጥራቸው 44 የሚደርሱ ኢትዮጵያውያን የሀገሪቱ አንገብጋቢ ባሏቸው ጉዳዮች ዙሪያ ምክክር ላይ በማድረግ መሆናቸው ተገልጿል። ምክክሩን እያዘጋጀው የሚገኘው ሁሉን አቀፍ አገራዊ ምክክር ኢትዮጵያ የተሰኘ ጥምረትም በሀገራዊ ምክክሩ ሂደት የማንኛውም አካል ጣልቃ ገብነት ቦታ የለውም ሲል አስታውቋል። የጥምረቱ ትኩረት መሰረታዊ ናቸው ያላቸውን የሀገሪቱን ችግሮች በየደረጃው በውይይት መፍታት መሆኑንም አመልክቷል። መለስካቸው አማሃ ዝርዝር አለው።
ሁሉን አቀፍ ሀገራዊ ምክክር ውጥን ኢትዮጵያ በእንግሊዝኛ አጠራሩ ምህጻር ማይንድ ኢትዮጵያ ለግማሽ ቀን ያህል ውይይት ካደረገ በኋላ በወጣው መግለጫ ውጥኑ ሙሉ በሙሉ የኢትዮጵያውያን መሆኑን ይናገራል። ጥምረቱን ያቋቋሙት ሀገር በቀል ተቋማትም እነማን እንደሆኑ ዘርዝሮ የመርሃ ግብሩ አቀራረጽ ሙሉ በሙሉ የባለድርሻ አካላቱ ብቻ እንደሆነም ያብራራል። ስለሆነም ባለድርሻ አካላት እንደ ባለቤት የሀገራዊ ምክክሩን ሂደት ከማንኛውም ጣልቃ ገብነት የሚከላከሉ ናቸው ይላል። አመቻቾቹም ማለትም ጥምረቱን የፈጠሩት 8 ሀገር በቀል አካላት ጣልቃ ገብነት እንዳይኖር የመከላከል ከፍተኛ ኃላፊነት እንዳለባቸውም ይገልጻል። ይህ ጣልቃ ገብነት መንግስትን፣ የውጭ ሀገራትን መንግስታትና የአመቻች ቡድኑን አባላት ጭምር እንደሚያጠቃልል መግለጫው ያብራራል። ከመድረኩ አመቻቾች ጥምረት አንዱ አባል አቶ ንጉሱ አክሊሉ በተለይ የውጭ አካላትን ጣልቃ ገብነት ቀይ መስመሮች የትኞቹ እንደሆኑም የጋዜጠኞችን ጥያቄ ተንተርሰው ምላሽ ሰጥተዋል።
የዓለም አቀፍ ተቋማት ቀይ መስመር ጉዳይ ውስጥ ጠልቀን ንግባ፣ አጀንዳ እኛንስ እገሌ እንደዚህ ይሁን፣ በይዘቱ ላይ አጠቃላይ በምክክሩ ይዘት እና አካሄድ ላይ አካሄዱ የኢትዮጵያውያን እኛም ያለው የኢትዮጵያውያን ውጥን ነው እና በጉዳዩ በሂደቱም ይሁን በይዘቱ ላይ አስተዋጽኦ ካላደረግን ብለው ካሉ እኛ ያ ቀይ መስመር ነው። ለኛ እንኳን ዓለም አቀፍ ተቋማት ይቅርና እኛ አመቻቾች እዛ ይዘት ውስጥ አንገባም ስላልን ማለት ነው። በጣም በፍጹም ገለልተኝነትና ሙያ የሚሰራ ስለሆነ
ይህ ውጥን ከተመሰረተ አንድ ዓመት እንዳስቆጠረም ዛሬ ከባለ ድርሻ አካላት ጋር በተደረገ ውይይት ተወስቷል። ጥምረቱ ባለፈው አንድ ዓመት ውስጥ ከብዙ ባለድርሻ የህብረተሰብ ክፍሎች ጋር ውይይት እንዳካሄድና የተለያዩ ተግባራትንም እንዳከናወነ ተገልጿል። በተለይ በማህበረሰብ ደረጃ ምክክር ለማካሄድ በተሞከረው ስራ ላይ ተገኘ ያሉትን ውጤትም አቶ ንጉሱ ገልጸዋል።
አሁን እኔ እስከማውቀው ድረስ እስከ ትናንትና ድረስ 44 ሚሊዮን ኢትዮጵያውያን በየወረዳቸው በየመንደራቸው እየተሰበሰቡ በጣም ወሳኝ በሚሏቸው የአካባቢዎቻቸው ጉዳዮች ላይ እየተነጋገሩ ያለምንም ጫና እየተነጋገሩ ሀሳብ እንዲያዋጡ ጥረት ተደርጓል። ይህንን እኔ ምስክር ሆኜ የምነግራችሁ ሪፖርቱንም በተወሰነ መልኩ አይቼዋለሁ። መንግስትን የሚያንቆለጳጵስ እንደተለመደው የሆነ የመሪ ፓርቲን የሚያወድስ ነገር ሳይሆን ኢትዮጵያውያን ማህበረሰቦች በየዕለት ተዕለት ኑሯቸው እያጋጠማቸው ያለውን ኢኮኖሚያዊ፣ ማህበራዊና ፖለቲካዊ፣ አስተዳደራዊ ተግዳሮቶች በሚገባ ነቅሰው እያወጡ ለመሪዎቻቸው ጋር በግልጽ እንዲወያዩ፣ አንዳንድም ደግሞ በተቻለ መጠን እዛው እነዚህ ችግሮች መፍትሄ እያገኙ እንዲሄዱ የተደረገ ጥረት ነበር።
ይሁንና ባለፈው አንድ ዓመት ውስጥ ሀገሪቱ አያሌ ችግሮች እያጋጠሟትና ወደ ግጭት እየገባች ሳለ ጥምረቱ ለእነዚህ መፍትሄ በማፈላለግ በኩል ምን አድርጓል የሚለው የጋዜጠኛ ጥያቄም አቶ ንጉሱ መልስ ሰጥተዋል።
ችግሮችን በተከሰቱ ቁጥር እነሱን እያከምን ከመሄድ ይልቅ ወደ ስር መሰረቱ እንሄድ። ኢትዮጵያን የሚፈታተኗት መሰረታዊ ጉዳዮች ምንድን ናቸው? እነሱን እያከምናቸው ከሄድን ነገሮች ይፈታሉ። ስንቋቋምም አላማችን ዘለግ ያለ መሰረታዊ የሆኑ ችግሮቻችንን መናይበት ሂደት እንጂ በየጊዜው የሚያጋጥሙ ነገሮችን ቆመን መልስ እየሰጠን እንሄድ የሚል ነገር ስላልነበረ ለሱ መልስ የሚሰጡ አካላትም እንዳሉ ስለምናውቅ እኛ ብዙ ያደረግነው ነገር የለም። ግን ብዙ ጥረቶች አሉ እዛ ላይ።
ሁሉን አቀፍ ሀገራዊ ምክክር ውጥን ኢትዮጵያ የተሰኘው ጥምረት አባላት ዴስቲኒ ኢትዮጵያ፣ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት፣ የሀሳብ ማዕድ፣ ጀስቲስ ፎር ኦል፣ ኢኒሽቲቭ ፎር ቼንጅ፣ የኢትዮጵያ እርቀ ሰላም ኮሚሽን፣ ኢትዮጵያውያን ለአካታቸው ምክክር መድረክና የሰላም ሚኒስቴር ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የ2014 ዓ ም መግቢያ የአዲስ ዓመት ዋዜማ ዝግጅታችን ይቀጥላል። ወደ ቀጣዩ የበዓል መሰናዷችን እናምራ። አዲስ ዓመት ሲመጣ በዓልን በዓል ከሚያስመስሉት ነገሮች አንዱ የበዓል ዜማዎች ናቸው። ዘንድሮ ግን እነዚህ ዜማዎች አልተሰሙም ይላሉ በባህር ዳር ከተማ ያናገርናቸው ነዋሪዎች። በምትኩ ፉከራዎችና ሽለላዎች ከፍ ብለው እየተደመጡ ነው የሚሉት ነዋሪዎች፣ ይህ ደግሞ ገበያ ሄደው ቁሳቁሶችን እንዳይገዙ ሞራል እንዳሳጣቸው ተናግረዋል። ነጋዴዎችም ገበያ መቀዛቀዙን አምነው ከሁሉም በፊት ግን የሀገር ሰላም እንደሚቀድም ሀሳባቸውን አካፍለዋል። አስቴር ምስጋናው በባህር ዳር ከተማ ተዘዋውራ የበዓሉን ዋዜማ ድባብ ቃኝታለች። ቀጥሎ ይቀርባል።
ለወትሮም ቢሆን አዲስ ዓመት ሲመጣ በዓሉ በዓል የሚያስመስሉትና ሞቅ ደመቅ የሚያደርጉት የበዓል ዜማዎች ናቸው። እነዚህን ዜማዎች በሬዲዮ እና በቴሌቪዥን የሰማ ግለሰብ ወደ ገበያ ወጣ በማለት ለበዓሉ ከሚያስፈልጉት መሰረታዊ ፍጆታዎች ባለፈ አሮጌን በአዲስ የሚቀይሩ እቃዎችን ይሸምታል። የዘንድሮ የበዓል ድባብ ግን ከዚህ የተለየ በመሆኑ ገበያው ተቀዛቅዟል ይላሉ። የበዓል ገበያ ምን እንደሚመስል ጎራ ብዬ ያነጋገርኳቸው ሻጮች፣ በሱቃቸው ውስጥ ያገኘኋቸው ወይዘሮ ኒያ ታስማማው ሀገር ሰላም ይሁን እንጂ የእኛ መሸጥ አለመሸጥ ጉዳያችን አይደለም ብለዋል።
እኛ ጭንቀታችን እንዴት ይሆን ወታደሮች፣ እንዴት ይሆን በዳር ያሉት ዘመዶቻችን እህቶቻችን ምናስብ እንጂ ስለምንሸጠውን ነገር እኛ አንጨነቅም። በሰላም ወጠን መግባት ብቻ ነው እኛ ምንፈልገው።
ከዚህ በፊት እንዴት ነበር በዓል የሚከበር?
ከዚህ በፊትማ ስለ በዓል ነው የበዓል ጨዋታ ዜማዎቹ የነበሩ እንቁጣጣሽ የሚለው እንኳን ደህና መጣሽ እየተባለ። አሁን ግን ያለው ከወቅቱ ጋር አንጻር ያለውን ትኩረት ያለን የበዓሉን ሳይሆን ወኔ ያለውን ነገር ነው እኛ የምናዳምጥ። እኔ አሁን ውዬ ሄጄ ተረብ የቴሌቪዥንና በቀን ውሎ ምን እንደተሰራ ምን ድል እንዳደረጉ ያንን ማዳመጥ እንጂ የበዓሉን ነገር እኔ እውነት ልሻለሁ አላስቡም። ዋናው እኛ ሰላም ይሁንልን። ገበያውን እኛ ብዙም አልተጨነቅንለትም። ሰላም ሲሆን ነው ገበያ የሚኖረው።
ወይዘሮ ሂሩት አሞኜ አዲስ ዓመት ሲደርስ የሚሰሙ የበዓል ዜማዎች ስነ ልቦናን ወደ በዓሉ ዝግጅት ያመራሉ። በዘንድሮ ዓመት ግን የምንሰማቸው ዜማዎች ከወትረው የተለዩ ናቸው ብለዋል።
በፊት የነበረን ዝግጅትና ያሁኑ በምንም አይገናኝም። በፊት የነበረው ድባቡም የለም። ሚዲያም ላይ የምናየው ነገር ሽር ጉዱ ምኑም እንደ ድሮ አይደለም። በሚዲያ ሲተላለፉ የነበሩት ስለ ጦርነት ነው። በአጠቃላይ ቀረርቶ፣ ፉከራ፣ ስለ ጦርነት ወኔን የሚቀሰቅሱ ነገሮች ናቸው እንጂ በዓል በዓል የሚሸት ምንም ነገር አልሰማንም እስካሁን ድረስ። ስነ ልቦናችንም ለበዓል አይደለም ዝግጁነቱ። ትንሽም ቢሆን እንደ ያለውን ድባብ ቀየር አድርገነው እንዋል በሚል ነው እንጂ ውስጣችን ደስተኛ ሆኖ አይደለም። ግን ያው ትንሽም ቢሆን ቀየር እናርገው ያን ቀንም ቢሆን በዓሉን ብለን ነው።
ዛሬ የአዲስ ዓመት የበዓል ዋዜማ ነው። በከተማው ውስጥ ባሉ አብዛኛው ሱቆች በዓል በዓል የሚሸቱ ዜማዎችን አልሰማሁም። ወደ ዋና ዋና የአስፋልት መንገድ ስዘዋወር
የማጣሪያ ሽያጭ ተጀምሯል። ዛሬና ለዛሬ ብቻ በከተማችን ይቆያል።
ወደ አንዳንድ አደባባዮችም ጠጋ ስል በዓልን ከቤተሰብ ጋር የማክበሩ ሁኔታስ እንዴት ሆኖ ይሆን በማለት ወደ ባህር ዳር አሮጌው መናኸሪያ አቀናሁ። በዓልን ከቤተሰብ ጋር ለማክበር የሚመጡና የሚሄዱ ይኖሩ ይሆን? በመናኸሪያው ውስጥ ያገኘሁት ፋሲል ሙላቴ የበዓሉን ድባብ እንዲህ አጫውቶኛል።
ማለት ሰሞኑን ብዙም አልነበርም። ዛሬ ግን ኦልሞስት እንደምትዩ ሰው መናሩ ይሙላ ነው ያለው እየመጣ ነው ከሌላ ቦታም እየመጡ እየተራገፉት ላይ እንዳይተቻቸዋል ከሰዓት በኋላ ከጎጃም መኪና መጥቶ ወደ ገንቴ ሄደም ሰው ነበር ከጎጃም መኪና መጥቶ ወደ ጎንደር ሄደ ነበርና ዛሬ ይሻላል እንጂ ከበፊቱ ትንሽ የመቀዛቀዝ ባህሪ ግን አለ ማለት ሰው የመደናገጥ ባህሪ አለው ባለበት የመቆየት ባህሪ አለው አሁን ሰው
ጎንደር ወለ ሰው ጎንደር
ደብረታቦር አክሰ የሞላ የሞላ ደብረታቦር ደብረታቦር
ባልባል የሚሸጥ ዜማዎች ማለት በየአቅጣጫው መናኸሪያ ብቻ አይደለም ኦልሞስት በሌላውም አካባቢ ባልባል የሚሸጥ በር ይታይ ነበር። አሁን ደግሞ ፉከራ ቀረርቶ ምናምን ነው አሁን ሰው የሚሰማን።
በአንድ ሀገር ውስጥ ጦርነት ሲኖር ከሰብአዊና ኢኮኖሚያዊ ኪሳራዎች ባለፈ በአንዳንድ ግለሰብ ቤት ውስጥ የስነ ልቦና መረበሽን እንደሚያመጣ የስነ ልቦና ባለሙያው አቶ ዳዊት ባዬ ነግሮኛል።
ጦርነት በሀገር አቀፍ ደረጃ የሚያደርሳቸው ጉዳቶች እንዳሉ ሆኖ ጦርነት እንደ ሀገር የስነ ልቦናዊ ጥቃቱ ከፍተኛ ነው። ብራችንን ማውጣት የሚመደሰት አንችልም ወይም ደግሞ የሚፈልገውን መግዛት አንችልም። ሰዎችም ደግሞ ያሏቸውን ነገሮች በሙሉ መሸጥ አይፈልጉም። ሰውም ደግሞ ያለውን ብር ብዙ ብር አውጥቶ በቅንጦት ማሳለፍን አይፈልግም።
በጦርነት ምክንያት ያልተቀዘቀዘው የኢትዮጵያዊነት መገለጫ ባህል የሆነው የእርስ በርስ መረዳዳት ነው። የባህር ዳር ከተማ ተወላጅ የሆነው ወጣት ድንበሩ ሞት ባይኖር አቅመ ደካማንና ጧሪ ደጋፊ የሌላቸውን 65 ሰዎች የባለሙያ ገንዘብና ምግብ አድለዋል።
በበሽታ በተለያየ ምክንያት አቅመ ደካማቸው የሆኑት አብዛኛው እዚህ የምታያቸው የተወሰኑት ሰዎች ዘማች ቤተሰቦች ዘማች ባሎቻቸው ልጆቻቸው የሄዱባቸው ስለሆነ እሱንም ከማሰብ አንጻር ነው ያደረግነው። 65 ሰዎች አካባቢ ናቸው። ወደ 260 ሺህ ብር በአይነትና በጥሬ ገንዘብ ለባህል መዋያ አበርክተናል ማለት ነው። የመረዳዳት ባህሉ ቢኖር መልካም ነው ላለው
ድጋፍ የተደረገላቸው ግለሰቦችም በበዓል አስታዋሽ ማግኘታቸው አስደስቷቸዋል።
ስራ የለኝም፣ ጥሮታም የለኝም። በፊት ጊዜ የደርግ ወታደር ነበርኩ እና ከነ ጥሮታዬም አላገኘሁም። ማስታወሳቸው ራሱ
አስቦ ይህን በማድረጉ እኔ በጣም ደስተኛ ነኝ። ማሰቡ ራሱ ደስተኛ ነኝ። ማንም አላሰበንም፣ ያሱ ስላሰበን በእናትንም እና በጣም ነው የምናመሰግነው።
መልካም አዲስ ዓመት። አስቴር ምስጋናው፣ ባህር ዳር።
ለበዓሉ መዳረሻ ያሰናዳናቸው ዝግጅቶች ይህን ይመስሉ ነበር። አብረናችሁ አመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ብርሃን ኃይሉና እኔም ሳስተናግዳችሁ አመሸሁት ስመኝሽ የቆየ ነበር። ፕሮግራሙን ከማጠናቀቃችን በፊት አዲሱን ዓመት ሞቅ የሚያደርግ ዜማ ብርሃን ኃይሉ ትጋብዘናለች። በእኔ በኩል አዲሱ ዓመት የሰላም የፍቅርና የፍስሐ እንዲሆንላችሁ እየተመኘው እሰናበታለሁ። መልካም አዲስ ዓመት።
ሰላም መጣሽ ከብረው ይባ